ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ተመደበባቸው የስራ ኃላፊነቶች ሁሉ ለውጥ ማምጣት ብቻ ሳይሆን ለውጥም በጣም በአጭር ጊዜ በማስመዝገብ የሚታወቅ ነው። ኦሮሚያ ብሔራዊ ክልላዊ መንግስት በተገበረ መጣ የሚባለው ለውጥ ውስጥ ከክቡር ፕሬዚደንታችን ከአቶ ለማ ጋር በመሆን የአንበሳውን ድርሻ የሚይዙ አመራሮች ናቸው።
የኦህዴድ ቃል አቀባይ አቶ ካሳሁን ጎፌ ናቸው።
የሰማችሁትም የአዲሱን ጠቅላይ ሚኒስትር የመጪውን ማለት ነው መመረጥ አስመልክቶ ከተናገሩት የተወሰደ ነው።
ዶክተር አብይ ስልጣን የሚይዙበት ጊዜ በጣም ወሳኝ የሆነ ወቅት ይመስለኛል። ብዙ ፈተናዎች ሊያጋጥሟቸው ይችላሉ።
እኚህኛው ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት ክፍል መምህሩ ዶክተር አስናቀ ከፋለ ናቸው። አድማጮች፣ ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። የዶክተር አብይ አህመድን መጪው የኢትዮጵያ ጠቅላይ ሚኒስትር የሚያደርገው የኢህአዴግ ሊቀመንበር ሆኖ መመረጥ አስመልክቶ የተቃዋሚ ፓርቲዎችን እይታ ያካተተ ውይይትም ይዘናል።
ለምሽቱ ከያዝናቸው የዓለም ዜና ቀዳሚውን አሁን የሰማችሁት የኢትዮጵያው ገዢ ወይም ኢህአደግ ሊቀመንበሩን መምረጡና እሳቸውም ወደ ጠቅላይ ሚኒስትርነት መሸጋገራቸውን የሚያመለክተው ዜና አንዱ ነው። ንፋስ ስልክ የተያዙት እነ እስክንድር አያያዛቸው ከበፊቱ የባሰና የተበላሸ መሆኑን የጎበኟቸው ሰዎች ተናገሩ። ሶማሊያ ውስጥ አንዲት የክልል ምክር ቤት አባል ትናንት ሞቃዲሾ ውስጥ በአማጽያን ተገደሉ፣ የሚሉ ሌሎችም ዜና አሉ።
ሳምንታዊውን ኢትዮጵያውያን በአሜሪካ ጨምሮ በልዩ ልዩ ርዕሰ ጉዳዮች ላይ የተሰናዱ በርከት ያሉ ዝግጅቶችና ቅንብሮችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራት አድማጮቻችን። የረቡዕ መጋቢት 19 2010 ዓ ም አስተናጋጆች አሉላ ከበደና
ከአቀናባሪያችን ብርሃን ኃይሉን ጋር ከመሐንዲሱም ጋር አብረን ተሰይመናል። እኔ አዲሱ አበበ ነኝ ማለቴ ነው። በቅድሚያ ግን ዜና። የመንግስቱ መገናኛ አውታር ሬዲዮ ፋና እንደዘገበው የኢትዮጵያው ገዢ ጥምር ፓርቲ ኢህአደግ ዶክተር አብይ አህመድን እንደሰማችሁት ሊቀመንበሩ አድርጎ መርጧል። ይህም በ23 ዓመታት ውስጥ ዶክተር አብይ የአገሪቱ ሶስተኛው ጠቅላይ ሚኒስትር ሆነው እንዲሰየሙ መድረኩን የሚያመቻች እንደሆነ ታውቋል። ኢህአደግ ትናንት ማክሰኞ ምሽት ላይ ነው ከረጅም ጊዜ ሲጠበቅና ለህዝብ እይታም ይፋ ሳይሆን ቆይቶ ውሳኔውን ያስታወቀው። ዶክተር አብይ አህመድ በኢትዮጵያው ከፍተኛ የህዝብና የፖለቲካ አለመረጋጋት በሰፈነበት መካከል ባለፈው ወር ስልጣናቸውን የለቀቁትን አቶ ኃይለማርያም ደሳለኝን ነው የሚተኩት። እንዳልነው በምርጫው ላይ ያተኮሩ ዘገባዎች፣ አስተያየቶችና ትንታኔዎች እንዲሁም በዶክተር አብይ ህይወት ዙሪያ የተቀነባበረ ዘገባ ይኖረናል በኋላ ላይ።
በንፋስ ስልክ ፖሊስ መምሪያ በቁጥጥር ስር የሚገኙት የእነ እስክንድር ነጋ አያያዝ ከመሻሻል ይልቅ እየተበላሸ እንደሄደ የጎበኟቸው ሰዎች ተናገሩ። ጉዳያቸውን የሚወስነው የአስቸኳይ ጊዜ አዋጁ የህዝብ ማዕከል ወይም ኮማንድ ፖስት በሚል እንግሊዝኛ ቃል የሚጠራው ቡድን ወይም አካል እንደሆነም ታውቋል። ይህ መምሪያ በታሰሩት ሰዎች ላይ እስከ ዛሬ የመሰረተው ግልጽ ክስ መኖሩም አልታወቀም።
ዘገባ ይኖረናል በዚህ ላይ። ሶማሊያ ውስጥ አንዲት የክልል ምክር ቤት አባል ትናንት ሞቃዲሾ ውስጥ በተጠርጣሪ አማጽያን መገደላቸውን ፖሊስ አስታውቋል። ከፖሊስ በተገኘው መረጃ መሰረት ሩቅያ አብሽር ኑር የተገደሉት ሞቃዲሾ ውስጥ ሽብስ ወረዳ በሚገኘው መኖሪያ ቤታቸው አካባቢ ነው። የግድያው ሪፖርት የደረሳቸው የጎረቤት ቦንድሂር ወረዳ ፖሊስ ኮማንደር አብዲ ዋቂ አብዱላሂ ለሞቃዲሾ ቪኦኤ እንደገለጡት በተኩሱ ጽኑ ጉዳት የደረሰባቸው ኑር ወደ ዋናው የሞቃዲሾ ሆስፒታል መዲና እንደተወሰዱ ነው ሕይወታቸው ያለፈው። ኑር የሶማሊያ ፌዴራላዊ ግዛቶች አንዱ የሆነው የደቡብ ምዕራብ ክልላዊ ምክር ቤት አባል እንደነበሩም ይታወቃል።
ፕሬዚዳንት ዶናልድ ትራምፕ የላይቤሪያ ዜጎች ከዩናይት ስቴትስ እንዳይባረሩ የሚከለክለውን ሕግ ሊያቋርጡ መሆናቸው ተገለጠ። የእገዳ ጊዜው በመጪው ቅዳሜ የሚያበቃው ይህ ላይቤሪያውያንን እንዳይባረሩ የሚከላከለው ፕሮግራም ግን ለአንድ አመት እንደሚራዘም ተገልጧል። ላይቤሪያ ካሁን በኋላ ግጭት እንደማይካሄድባትና ለዲሞክራሲያዊ ስርዓት ግንባታ ምስረታም የሚያበቃ መረጋጋት የሚታይባት አገር ሆናለች ይላል በፕሬዚዳንት ትራምፕ ተፈርሞ በዋይት ሀውስ ይፋ የሆነው መግለጫ። ለአውሮፓውያን የዘመን አቆጣጠር ከ1991 ዓ.ም ጀምሮ ግጭት ሸሽተው ወዲህ ወደ ዩናይት ስቴትስ የሚሰደዱ ላይቤሪያውያን እንዳይባረሩ የሚለው ወይም የሚከለክለው ህግ ተግባራዊ መሆን የጀመረው።
አንድ የአልቃይዳ ከፍተኛ አመራር በዩናይትድ ስቴትስ እና በሊቢያ ጣምራ የአየር ጥቃት ባለፈው ቅዳሜ በደቡባዊ ምዕራብ የሊቢያ ከተማ ኡባሪ ውስጥ መገደሉን ዩናይትድ ስቴትስ ጦር ኃይል ዛሬ ረቡዕ አስታውቋል። ሊቢያ ውስጥ በእስላማዊው ማግረብ የአልቃይዳን አባላት ያሰለጥን የነበረው ሙሳ አቡ ዳውድ የተገደለው ከሌሎች ሁለት የአልቃይዳ አማጽያን ጋር መሆኑን የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። ሟቹ አማጺ የአልቃይዳ ተዋጊዎችን ከማሰልጠን ባለፈም ለቡድኑ የጦር መሳሪያ ድጋፍና የገንዘብ እርዳታ ያደርግ እንደነበረም ታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንግሊዝ ውስጥ በቅርቡ የቀድሞ ሩሲያ ሰላይ የነበሩ ሰውና ሴት ልጃቸው ከተመረዙበት የነርቭ ጋዝ ጥቃት ጀርባ የሞስኮ እጅ እንዳለ ፍጹም ግልጽ ነው ያሉት የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ አድራጎቱ አደገኛ እና ኃላፊነትም የጎደለው ነው ሲሉ ማስጠንቀቂያ አዘል ወቀሳ አሰምተዋል። የተፈጸመው አድራጎት የግድያ ሙከራ ነው ብለው እንደሚያምኑም የሚጠቁም መልስ ሰጥተዋል። ትናንት ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ የሰጡት የአሜሪካዊ መከላከያ ሚኒስትር ከዚሁ የሳልስበሪ የነርቭ ጋዝ ጥቃት ጋር በተያያዘም የሩሲያ አድራጎት እንደሆነ የተናገሩት ቁጥራቸው ከ25 በላይ የሆኑ አገሮች የዲፕሎማሲን ካባ የተከናነቡ የመረጃ መኮንኖች ናቸው ያሏቸውን 150 ቀን አምባሳደር የተባለውና ሰፊ ጠንካራና የተቀናጀ ሲል የጠራውን እንቅስቃሴ መቀላቀሉን የተናገረው የሰሜን አትላንቲክ የጦር ትብብር ድርጅት ኔቶም 7 ሩሲያውያን ዲፕሎማቶችን ማባረሩንና ሌሎች 3 ዲፕሎማቶችን የእውቅና ፍቃድ እንደማያድስ ካሳወቀ በኋላ ነው። ዩናይትድ ስቴትስ 60 የሩሲያ ዲፕሎማቶች በአንድ ሳምንት ጊዜ ውስጥ እንዲወጡ ከትናንት በስቲያ ሰኞ ያዘዘች ሲሆን ለቦይንግ ኩባንያ አውሮፕላን ማምረቻና ለባህር ሰርጓጅ ኒውክሌር መርከቦቿ መነሻ ለሆነው ኬትሳፕ ወደብ ላይ ላለው የባህር ወለድ መደቧ ባለው ቅርበት ምክንያት ሲያትል ከተማ ውስጥ የሚገኘውን የሩሲያ ቆንስላም እንዲዘጋ መወሰኗ ይታወቃል። ዩናይትድ ስቴትስ ከሩሲያ ጋር የተሻለ ወዳጅነት እንዲኖራት ለመተባበር ዝግጁ መሆኗን ለጋዜጠኞች ያሳወቁት የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ይህ ሊሆን የሚችለው ግን ሩሲያ ጠባዩን ካረመች ብቻ ነው ብለዋል።
ወደ ቤይዥንግ በምስጢር ጎራ ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያን ባህረ ገብ መሬት ከኒውክሌር ነጻ እንደሚያደርጉና ከዩናይትድ ስቴትስና ከደቡብ ኮሪያ ጋርም ለመወያየት ዝግጁ እንደሆኑ ማረጋገጣቸውን ቻይና አስታወቀች። የሰሜን ኮሪያው መሪና የቻይናው ፕሬዚዳንት ሲ ጂንፒንግ ፎቶዎች ይፋ ያደረገው የቻይናው ኦፊሴላዊ ዜና አውታር ሽንዋ እንደዘገበው ከሆነ ኪም እና ባለቤታቸው ሪሶጁ ቤዢንግ ውስጥ ካለፈው እሁድ እስከ ዛሬ ረቡዕ ድረስ ኦፊሴላዊ ያልሆነ ጉብኝት አካሂደዋል። በቻይናው ታላቁ የሕዝብ አዳራሽ ውስጥም ከፕሬዚዳንቱ ሲ እና ከባለቤታቸው ፔንግ ሊዩዋን ጋር እራት መብላታቸው ተነግሯል። በመቶዎች የሚቆጠሩ ማሌዥያውያን አዲስ በሚወጣው የምርጫ እቅድ ላይ ዛሬ ረቡዕ ኳላላምፑር ውስጥ የተቃውሞ ሰልፍ አካሄዱ። ሰልፉ ተቃውሞ የተነሳበትን የጠቅላይ ሚኒስትር ነጂብ ራዛክን ገዢ ፓርቲ የሚጠቅም ስለሚሆን የተጠራ መሆኑም ታውቋል። ተቃዋሚዎቹ በፖሊሶች ከመበተናቸው አስቀድሞ ወደ ምክር ቤቱ በሰልፍ መሄዳቸውም ተገልጧል። የተቃዋሚ መሪዎች የታቀደው የምርጫ አካሄድ በጠቅላይ ሚኒስትሩ ነጂብ ለምክር ቤት እንደሚቀርብ አመልክተው እነርሱም ከዚህ አስቀድሞ ሂደቱን ለመክታት ወይም ለማስቆም እየታገሉ እንደሆነ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና እዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከምሽቱ 4 ሰዓት ይከተላል።
አሁን እስከምሽቱ 4 ሰዓት ይከተላል። በርከት ያሉ ዘገባዎች ናቸው ያሉን። የዶክተር አብይ አህመድን መጪው የኢትዮጵያ ጠቅላይ ሚኒስትር የሚያደርገው የኢህአዴግ ሊቀመንበር ሆኖ መመረጥ አስመልክቶ የተቃዋሚ ፓርቲዎችን እይታ ያካተተው ውይይት ወደ ኋላ ላይ ይመለሳል ይቀርባል። አሁን ግን የዕለቱን አብይ ርዕስ ለዘጠኝ ቀናት ያካሄደውን የምክር ቤት ስብሰባ ትናንት ያጠናቀቀው ኢህአዴግ የኦህዲዱን ዶክተር አብይ አህመድን የግንባሩ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር እንዲሆኑ መርጧል። ዶክተር አብይ የተመረጡበት ሂደት በአራቱ የኢህአዴግ አባል ድርጅቶች መካከል ያለውን ልዩነት በድጋሚ ያሳየና የተለመደው አሰራር እየተቀየረ መምጣቱን ያመላከተ ነው ይላሉ የፖለቲካ ተንታኞች። እስክንድር ፍሬው ከአዲስ አበባ ተከታዩን አድርሶናል።
ገዢው ኢህአዴግ ሊቀመንበሩን መረጠ። ኢትዮጵያ አዲሱን ሰው ተዋወቀች። ቀጣዩ የዚህች ሀገር መሪ ዶክተር አብይ አህመድ በኦሮሚያ አዲሱ አመራር ተብሎ የሚገለጸው ቡድን አባል ናቸው። በአብዛኛው ሁለተኛና ሶስተኛ ሰው ሆነው ያገለገሉ። እስከ ቅርብ ጊዜ ድረስ ለምሳሌ የኦሮሚያ ምክትል ፕሬዝዳንትና የክልሉ ገዢ ፓርቲ ኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ነበሩ። የዛሬ አንድ ወር ገደማ ከአቶ ለማ መገርሳ ጋር የኃላፊነት ሽግሽግ ሲያደርጉና የኦህዴድ ሊቀመንበር ሲሆኑ ግን ቢያንስ በፓርቲያቸው እይታ ለበለጠ ኃላፊነት እንደታሰቡ ለጠቅላይ ሚኒስትርነትም እንደታጩ ምልክቶች ታዩ። ትናንት ምሽት ደግሞ ይህ የበለጠ ግልጽ ሆኗል። የኋለኛው ሰው ወደፊት መጥቷል። የገዢው ፓርቲ ምንጮች ለአሜሪካ ድምፅ እንዳረጋገጡት ዶክተር አብይ የተወዳደሩት ከደኢህዴኑ ሊቀመንበር አቶ ሽፈራው ሽጉጤና ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤል ጋር ነው። የተመረጡት ደግሞ በምክር ቤቱ ስብሰባ ላይ ከተገኙት 170 ሰዎች የ108ቱን ድጋፍ በማግኘት መሆኑን እነዚሁ ምንጮች ጠቅሰዋል። የቅርብ ተፎካካሪያቸው የነበሩት አቶ ሽፈራው ሽጉጤ 58 ድምጽ ሲያገኙ ቀድሞውንም ፍላጎት እንደሌላቸው ገልጸው ነበር የተባሉት ዶክተር ደብረጽዮን ገብረ ሚካኤል ደግሞ 2 ድምጽ አግኝተዋል። እና መድሚያቸው በ40ዎቹ መጀመሪያ የሆነው እኚህ ሰው ቀጣዩ የኢትዮጵያ መሪ ሊሆኑ ተዘጋጅተዋል። በፌደራል መንግስቱ በፓርላማ ባልነትና በሚኒስትርነት በኦሮሚያ ገዢ ፓርቲ ኦህዴድና በክልሉ መንግስት ደግሞ በከፍተኛ ኃላፊነት አገልግለዋል ዶክተር አብይ። ይህ ብቻ ግን አይደለም። በተመደቡበት ሁሉ ውጤታማ እንደሆኑ አስመስክረዋል ይላሉ የኦህዴድ ቃል አቀባይ አቶ ካሳሁን ጉፌ።
ተመደቡባቸው የስራ ኃላፊነቶች ሁሉ ለውጥ ማምጣት ብቻ ሳይሆን ለውጥን በጣም በአጭር ጊዜ በማስመዝገብ የሚታወቅ ነው። ኦሮሚያ ብሔራዊ ክልላዊ መንግስት በተገበረ መጣ የሚባለው ለውጥ ውስጥ ከክቡር ፕሬዚደንታችን ከአቶ ለማ ጋር በመሆን የአንበሳውን ድርሻ የሚይዙ አመራሮች ናቸው። ለዛም ነው ህዝቡ ጋም ዶክተር አብይና አቶ ለማ በጣም ቅቡልነታቸው እየሰፋ የመጣው። ስለዚህ ዶክተር አብይ በጣም ስትራቴጂስት፣ ዲዛይነር፣ የለውጥ አይዲያዎች የሚያቀነቅን ሞቲቬሽናል ስፒከር፣ ሰውን በማነቃቃትና ወደ ለውጥ እንዲተም የማድረግ ኃይል ያለው ወጣትም ጭምር ነው። ስለዚህ ዶክተር አብይ
እድሜያቸው ይታወቃል፣ ምናልባት እርስዎ መገመት ከቻሉ
አርባዎቹ መጀመሪያ ላይ ያለ ሰው ነው። በጣም ገራሚ የሚባል ኤክስፒሪየንስ ያለው ለውጥን በአጭር ጊዜ ማስረጽ የሚፈልግ ስብእናውም ሰብአዊ ማንነቱ የሚጎላ በጣም ፖዚቲቭ ቲንከር፣ ለሰው በጎ የሚመኝ ሰውን ማብቃት የሚችል ፍሬንድሺፕ መፍጠር የሚችል ሰራተኛ፣ በጣም የሚያስብ ሰው እንደሆነ በቅርበት አብሬ ስለሰራው ይህንን መመስከር እችላለሁኝ።
ከአምስት ሳምንታት በፊት ባካሄደው የማዕከላዊ ኮሚቴ ስብሰባ ዶክተር አብይን ሊቀመንበሩ አድርጎ የመረጠው ኦህዴድ ለጠቅላይ ሚኒስትርነት ሲያዘጋጃቸው እንደነበር በተለይ በትናንትናው ስብሰባ ግልጽ ሆኗል። ምንጮች ለአሜሪካ ድምፅ እንደጠቆሙት ግን ከቀሩት 3 የኢህአዴግ አባል ድርጅቶች የአንዱ አባላት የዶክተር አብይን በእጩነት መቅረብ ሳይቀር ተቃውመዋል። ከዶክተር አብይ ይልቅ ሌላ የኦህዴድ ሰው በእጩነት እንዲቀርብ በመጠየቅ ሰፊ ክርክር አካሂደው እንደነበርም እነዚሁ ምንጮች ጠቁመዋል። እናም ዶክተር አብይ የተመረጡበት ሂደት የቀደሙት ሊቃነ መናብርት እንደተመረጡበት መንገድ አልጋ ባልጋ አልነበረም። በዚሁ የኢህአዴግ ምክር ቤት ስብሰባ ላይ ከተገኙት 170 ሰዎች የ108ቱን ድምፅ ማግኘታቸውም የዛሬ 5 ዓመት አቶ ኃይለማርያም ካገኙት 151 ያነሰ ነው። ይህ ሁኔታና ሌሎች የቅርብ ሂደቶች ታዲያ ከሚታየውም የሰፋ እንድምታ እንዳላቸው ነው የፖለቲካ ተንታኞች የሚናገሩት። ገዢው ፓርቲ ኢህአዴግ እንደ ከዚህ ቀደሙ በተለያዩ ውሳኔዎች ላይ አባል ድርጅቶቹን ማስማማት እንዳቃተው ያሳያል ነው የሚሉት። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ይህንኑን ያንጸባረቁት
በደንብ አድርገው ያሳያል። ይሄ በደንብ ሲልም አንዳንድ ምልክቶች የታዩበት ነበር። ለምሳሌ የአስቸኳይ ጊዜ አዋጁ ፓርላማ በሚጸድቅበት ጊዜ በርካታ የፓርላማ አባሎች ማለትም የኢህአዴግ አባል ድርጅቶች አባሎች የተቃውሞ ድምፅ ያሰሙበት ሁኔታን አይተናል። ይሄ አዲስ ነገር ነው። ጠቅላይ ሚኒስትር ኃይለማርያም ወደ ስልጣን በሚመጡ ጊዜ እንዲህ አይነት ነገሮች አልነበሩም። በነበረው ሁኔታ የቀጠለ ነው የሚመስለው። እና አሁን ትንሽ ብዙ ድርድር፣ ብዙ ውይይት፣ ምናልባትም ብዙ ጭግጭት ያስከተለ ሁኔታ ታይቷል ማለት ይቻላል።
የዶክተር አብይ የመመረጥ ጉዳይ እልባት ያገኘው በትናንትናው ዕለት ቢሆንም ይህ እንደሚሆን ቀድመው ያሰቡ የገመቱ ወገኖች ነበሩ። ይህንን ሐሳባቸውን ግምታቸውን በማህበራዊ መገናኛ ብዙሃን በለቀቁት በዚህ ዘፈን ያንጸባረቁትን ጨምሮ ኢህአዴግ ቀጣዩ ጠቅላይ ሚኒስትር እንደሚሆኑ የሚጠበቁትን አዲሱ ሊቀመንበሩን የመረጠው አሁን በዚያ ኃላፊነት ላይ የሚገኙት አቶ ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ በማቅረባቸው ነው። ሽግግሩ እየተካሄደ ያለውም አገሪቱን እየገጠሟት ያሉ ፈተናዎች በቀጠሉበት፣ በርካታ ችግሮችም መቋጫ ባላገኙበት ወቅት ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተነሳ ግጭት ወደ 1 ሚሊዮን የሚጠጉ ዜጎች ተፈናቅለዋል፣ በርካቶችም ተገለዋል። በዚሁ በኦሮሚያና በአማራ ክልሎች እንደዚሁም በሌሎች አካባቢዎች የተነሱ ያሉ ጥያቄዎችም እልባት አላገኙም። እነዚህና ሌሎች ወቅታዊ ሁኔታዎች ተዳምረውም ነው የዶክተር አብይን የስልጣን ዘመን ይበልጥ ፈታኝ ሊያደርጉ የሚችሉት። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለ ይህንኑን ያብራሩት።
ይሄ ሳይታለም የተፈታ ነው። አለፈው ጊዜ አቶ ኃይለ ማርያም ወደ ስልጣን በሚመጡበት ጊዜ ብዙ ቀውሶች አልነበሩም። እንደዚህ የገፋ የፖለቲካ ቀውስ በሀገሪቷ ውስጥ አልነበረም። የነበረውን ክፍተት ነው የሞሉት። ለኢኮኖሚ እድገቱም እየቀጠለ ነበር ያለው። በፖለቲካም ደረጃ ያን ያህል ብዙ አሳሳቢ ነገሮች በሀገሪቷ ላይ አልተከሰቱም እሳቸው ስልጣን በያዙበት ጊዜ። አሁን ዶክተር አብይ ስልጣን የሚይዙበት ጊዜ በጣም ወሳኝ የሆነ ወቅት ይመስለኛል። ብዙ ፈተናዎች ሊያጋጥሟቸው ይችላሉ። እነዚህ ከውስጥ ከድርጅት የድርጅቱን ህብረት አንድነት አጠናክሮ አመራር መስጠት ትልቅ ፈተና ይመስለኛል። ሁለተኛውና ትልቁ ፈተና የሚሆነው ደግሞ የፖለቲካ ምህዳሩን ማስፋት። ኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ጊዜ በውሳኔው በመግለጫው እንዳሳወቀው የፖለቲካ ምህዳሩን ማስፋት፣ ማሳተፍ፣ ፖለቲካውን አሳታፊ ማድረግ፣ እንዲያውም አገር ውስጥም ከውጭም ካሉ የፖለቲካ ኃይሎች ጋር ተደራድሮ ነገሮችን ወደ ማቀዝቀዝ ውስጥ መግባት ትልቅ ፈተና ይመስለኛል። ከዚህ በተጨማሪ ደግሞ መረሳት የሌለበት የቀጠናውን ችግሮችም የጂኦፖለቲካል ፈተናዎችም ኢትዮጵያን የሚያጋጥሙ ስለሆነ እነሱንም ማሰብ
አካባቢ
ጉዳዮችን በተመለከተ ትልቅ ፈተናዎች አሉ። እነዚህ ሁሉ ፈተናዎችን ብቻቸው ይወጣሉ ተብሎ አይታሰብም። ከድርጅቱም ከሌላውም ድጋፍ ያስፈልጋቸዋል ተብሎ ነው የሚታሰበው ብዬ ነው የማስበው። ፈተናዎቹ በጣም ውስብስብ ናቸው። በአንድ ጊዜም ሊፈቱ የሚችሉ አይደሉም። ያም ሆኖ እንግዲህ ራሳቸውም የራሳቸውም ተነሳሽነት የድርጅታቸውንም የጓዶቻቸውን እንግዲህ አጋርነትና ድጋፍ ይዘው ለውጥ ለማምጣት ሙከራ ማድረግ ይገባቸዋል ብዬ ነው የማስበው።
ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ቃለ መሐላ የሚፈጽሙት በፓርላማ ቀርበው ከተሰየሙ በኋላ ነው። የኢህአዴግ ምክር ቤት በትናንትናው ዕለት ባካሄደው ስብሰባ የምክትል ሊቀመንበርነት ምርጫ አላካሄደም። ምክንያቱ ደግሞ አቶ ደመቀ መኮንን የሥራ ዘመናቸውን ባለማጠናቀቃቸውና ለሌላ ኃላፊነት ለመወዳደርም እጩ ሆነው ባለመቅረባቸው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። አድማጮች፣ አሁን ደግሞ የዶክተር አብይን የህይወት ታሪክ አስመልክቶ ወደ ተጠናቀረው ዘገባ እናልፋለን።
አብይ አህመድ በኢትዮጵያ የፖለቲካ አውድ ከቅርብ ወራት ወዲህ በብዙ ሲንገዋለልና ሲንከባለል የሰነበተ ስም አብይ አህመድ የመጪው የኢትዮጵያ መንግሥት ካቢኔ አውራ፣ ምናልባትም በአዲስ መልክ አዋቃሪና መሪ ማን ይሆን ለሚል ጥያቄ የመልስ ያህል ሲመላለስ ሲነሳና ሲቀለስ የሰነባበተ ስም ዶክተር አብይ አህመድ ቀጣዩ መሪያቸው ሊቀመንበራቸው የሆኑ ዘንድ ካለፈው ማክሰኞ ጀምሮ ሲመክሩ የሰነበቱት የገዢው ግንባር ልዑካን መወሰናቸውን አውጀዋል። እንግዲህ የዚህ ፓርቲ ሊቀመንበር በፓርቲው የቀደመ አመራርና የኢህአደግ ጽህፈት ቤት ኃላፊው አቶ ሽፈራው ሽጉጤ በቅርቡ በተናገሩት መሠረት መራሄ መንግሥት የሚሆን አይደል?
አዲስ ይገናውታም በነበረ አሰራር ነው ምን ሰራው ማለት ነው። ስለዚህ በፓርቲ ደረጃ ኢህአደግ ምክር ቤት ኢህአደግ ሊቀመንበር ይመርጣል። እስካሁን ባለን ባህል ኢህአደግ ሊቀመንበር አውቶማቲካሊ የሀገሪቱ ጠቅላይ ሚኒስትር ይሆናል።
እንግዲህ የኢህአደግ ምክር ቤት መሪውን ሲሰይም አዲስ ያወጣው አሰራር ወይም ደንብ ስለመኖሩ ያያያዘው መረጃ የለምና፣ ለመሆኑ ይህ መጪው የኢትዮጵያ ጠቅላይ ሚኒስትር ማን ይሆን ማለታችን አግባብ ይሆናል። መጪውን የሀገሪቱን መሪ የምዕራብ ኢትዮጵያዊቱ ያኔ ከፋ ክፍለ ሀገር የዛሬው ጅማ ዞን አጋሮ ከተማ የዛሬ 42 ዓመት አካባቢ ነሐሴ 9 1968 ዓመተ ምህረት አስተናገደች። አብይ አህመድ አሊ ከሙስሊም አባትና ክርስቲያን እናት ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን ጅማ ከተማ ውስጥ ነው የተከታተሉት። ኢህአደግን በ15 ዓመት ዕድሜያቸው በ1983 ዓመተ ምህረት ተቀላቅለው ተዋጊ እንደሆኑ የሕይወታቸው ታሪክ ይናገራል። ከዚያም አብይ አህመድ ምዕራብ ወለጋ ውስጥ መደበኛ ወታደራዊ ሥልጠና ተከታትለው እዚያው ተመድበው በወታደራዊ መረጃና መገናኛ ውስጥ አገልግለዋል። በውትድርናው ዓለም ውስጥ እያሉ ከተሰማሩበት መስክ ጋር ቅርበት በነበረው ሙያ ገፉና አዲስ አበባ ከሚገኘው ማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ በኮምፒውተር ምህንድስና በ2003 ዓ ም ባችለርስ ዲግሪያቸውን ያዙ። ከአራት ዓመታት በኋላ በ2007 ዓ ም ፕሪቶሪያ ደቡብ አፍሪካ ከሚገኝ ተቋም የዳታ ልውውጦችን የመጻፍና የመፍታት ሙያ ሁለተኛ ዲግሪያቸውን ሰርተዋል። አብይ አህመድ ከመረጃ ቴክኖሎጂ ዝግጅታቸውና ሙያቸው በተጨማሪ በሽግግር አመራርና ለውጥ ትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ ለንደን ከሚገኘው ግሪንዊች ዩኒቨርሲቲ ማስተርስ ዲግሪ ይዘዋል። አብይ አህመድ ከሊድስታር የሥራ አመራር ኮሌጅ የቢዝነስ አመራር ማስተርስ ዲግሪ ኤምቢኤ ይዘዋል። አብይ አህመድ ዶክትሬት ዲግሪያቸውን የሠሩት በአዲስ አበባ ዩኒቨርሲቲ የሰላምና የደህንነት ጥናቶች ኢንስቲትዩት ሲሆን ዲግሪያቸውን የያዙት ባለፈው ዓመት በ2009 ዓመተ ምህረት ነው። ከ1985 ዓመተ ምህረት አንስቶ የኢትዮጵያ መከላከያ ሰራዊት ባልደረባ የሆኑት አብይ አህመድ ሩዋንዳ የተሰማራው የመንግሥታቱ ድርጅት አቃቤ ሰላም ኃይል ዩናሚር አባል ሆነው ኪጋሊ ላይ አገልግለዋል። 1990 ዓመተ ምህረት ላይ በኢትዮጵያና በኤርትራ መካከል ጦርነት ሲጫር አንድ የግንባር መረጃ ቡድን ይመሩ የነበረ ሲሆን እስከ 2002 ዓመተ ምህረት በነበረው ጊዜ እስከ ሌተና ኮሎኔልነት ማዕረግ ደርሰዋል። ዶክተር አብይ አህመድ ኢንሳ በሚል ምህፃር የሚታወቀውን ብሔራዊ የመረጃ መረብ ደህንነት ኤጀንሲ በ1999 ዓመተ ምህረት አቋቁመው እስከ 2002 ዓመተ ምህረት በዳይሬክተርነት መርተውታል። ዶክተር አብይ አህመድ መረጃን ከማደራጀት ቅብብልና ስርጭት ጋር ግንኙነት ያላቸው የመንግሥት ተቋማት የሥራ አመራር ቦርዶች አባል ሆነው አገልግለዋል። ዶክተር አብይ አህመድ ከአራቱ የኢህአደግ አባል ድርጅቶች አንዱ የሆነው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ አመራር አባል ሆነው የፖለቲካውን አመራር ዓለም የተቀላቀሉት የዛሬ 8 ዓመት በ2002 ዓመተ ምህረት ነበር። ያኔ የኢንሳን ዳይሬክተርነታቸውን ለቀው የኦህዴድ ማዕከላዊ ኮሚቴ አባል ሆኑና እስከ 2004 ዓመተ ምህረት በነበረው ጊዜ የኢህአደግ ምክር ቤትና የሥራ አስፈጻሚ ኮሚቴው አባል ሆኑ። በ2002 ዓመተ ምህረት በተካሄደው ምርጫ ከአጋሮ ተመርጠው የተወካዮች ምክር ቤት አባል ሆኑ። ያኔ ጅማ አካባቢ ብዙ ሕይወት ያጠፋና ንብረት ያወደመ ግጭት በሙስሊምና በክርስቲያን ማኅበረሰቦች መካከል ተፈጥሮ የነበረ ሲሆን ግጭቶቹን ለማስወገድ ዘላቂ መግባባትን ለመፍጠር ያስቻለ ጣልቃ ገብና ንቁ እንቅስቃሴ ማድረጋቸው ይነገርላቸዋል። ዶክተር አብይ በ2007 ዓመተ ምሕረት ጎማ ወረዳን ወክለው እንደገና ለፓርላማ ተመርጠዋል። ዶክተር አብይ አህመድ በ2006 ዓ ም የሳይንስና ቴክኖሎጂ መረጃ ማዕከል የሚባል የመንግሥት ምርምር ተቋም መስርተዋል። በ2007 ዓ ም የኦህዴድ ሥራ አስፈጻሚ ኮሚቴ አባል ሆኑና በዓመቱ ለሳይንስና ቴክኖሎጂ ሚኒስትርነት ተሾሙ። በሚኒስትርነቱ ለጥቂት ወራት ከሠሩ በኋላ ያንን ፌዴራል ኃላፊነታቸውን አስረክበው ለበለጠ ኃላፊነት በሚል ወደ ክልላቸው ወደ ኦሮሚያ ተዛውረው የክልሉ ምክትል ፕሬዚደንት ሆነው አገልግለዋል። ዶክተር አብይ የኦሮሚያ የከተማ ልማትና እቅድ ቢሮ ኃላፊም ሆነዋል።
ተፈጥሮ እንደዚህ አድሎ ስትናገር ተገንዘብን ተጠቅመን ለመለወጥ ያልቻልንበት ዋነኛው ሚስጥር ጥበብን የመፈለግ ዊዝደምን የመፈለግ እውቀትን የመፈለግ ዝንባሌያችን ፍራንክ ከመለቃቀም ጋር ሲነጻጸር በእጅጉ የተለያየ መሆኑ እንደ ሀገር እውቀት የማንሻ ከሆነ እንደ ሀገር እውቀትን የማንፈልግ ከሆነ ያንም ኢንተረጅ የማናለቅ ከሆነ ሄዶ ሄዶ ይህ ጥቁር ጠባ ሳይሆን ታሪካችን ተከታይ መሆኑ አይቀሬ ነው።
ሁለት ምርጫ የለንም። ያለን ምርጫ መደመር ብቻ ነው። ያለን ምርጫ አንድ መሆን ብቻ ነው። መተጋገዝ መደጋገፍ ብቻ ሳይሆን በጋራ ለመኖር መደመር ነው። ቻሌንጅም ካለ ተማምነን አንዳችን የአንዳችንን ቁስል እያየን አብረን እየታመምን እንዴት ያንን ሽረን ወደሚቀጥለው ነገር እናድጋለን የሚለው ምርጫችን መሆን ያለበት ይመስለኛል።
አብይ አህመድ የኢህአደግ ሊቀመንበር፣ የወደፊቱ የኢትዮጵያ መንግሥት ዋና ሥራ አስፈጻሚ፣ የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ። ይህንን የሚለው የኢፌዴሪ ሕገ መንግሥት አንቀጽ 74 ነው። በ13 ንዑሳን አንቀጾች ከሰፈሩ ሥራዎችና ኃላፊነቶቹ የመጀመሪያው። አሁን በብዙዎች ዘንድ እየተነሳ ያለው ጥያቄ ተተኪው መሪ ማንም ይሁን ማን፣ ይህችን ማዕበል ላይ ያለች መርከብ እንደምን ይሆን የፖለቲካውን የምጣኔ ሀብቱን ማኅበራዊውን ወጀብ የሚያሻግራት? እንደምን አድርጎ ይሆን እንዲህ ጽንፍና ጽንፍ ላይ የቆሙ ተሳፋሪዎቿን አስማምቶ ወደ ጋራ ሜዳ የሚስባቸው? እንደምንስ ሲሆን መተማመንና መደማመጥን መግባባትና መረጋጋትን የሚፈጥር የሚጠግንና የሚያጠናክር? መሪነቱና ነጻነቱስ እስከ ምን እውነተኛ እንደምንስ ከጫና የተላቀቀ ይሆን የሚል ነው። ዶክተር አብይ አማርኛ፣ አፋን ኦሮሞ፣ ትግርኛና እንግሊዝኛ እንደሚናገሩ እዚህም እዚያም ያየኋቸው መጣጥፎች ይጠቋቁማሉ። ካለፈው ጥቅምት 2010 ዓ ም ጀምሮ ዶክተር አብይ አህመድ የኦህዴድ ሊቀመንበር ሆነው እየመሩት ይገኛሉ። ይህ የአንድ ሰው የ42 ዓመታት አጭር ታሪክ ነው። ይቀጥላል።
አሁንም በዕለቱ ትኩስ ዜና ላይ ያሉን ዘገባዎችም ይቀጥላሉ። ወደ ሁለተኛው አጋማሽ ላይ የትንታኔ ዘገባዎችን፣ ቅርብሮችን ይዘናል። አሁን ወደ ሌላ ዘገባ ነው የምናልፈው። ወደ መቀሌም ያሸጋግረናል። የሰላም የልማትና የዲሞክራሲ በሚል መሪ ቃል ስር የተጠራ ህዝባዊ ጉባኤ ዛሬ መቀሌ ላይ ተጀምረዋል ይለናል። ጉባኤው እየተካሄደ ያለው በሰማዕታት ሐውልት አዳራሽ ውስጥ ነው ሲል ከመቀሌው አለም ፍስሐ ተጨማሪ ዘገባ ይዟል። እንሆ
በዚህ ኮንፈረንስ ከመላ ትግራይ የተውጣጡ 2000 አካባቢ የሚደርሱ ተወካዮችና ከክልሎች የተውጣጡ 400 የሚያሉ ተወካዮች የተሳተፉ መሆናቸው ተገልጠዋል። ዛሬ ከሰዓት የተጀመረው የህወሀት ከፍተኛ አመራሮች ኮንፈረንስ መቀጠያ የሆነ የህዝብ ኮንፈረንስ በጠቅላላ 2400 ተሳታፊዎች ተገኝተዋል። በዚህ ኮንፈረንስ ከፍተኛ የህወሀት አመራሮችና የመንግስት ኃላፊዎች ተገኝተዋል። ኮንፈረንሱ የሰላም የልማትና ዲሞክራሲ በሚል መርህ ቃልና የተለያዩ መፈክሮች የታጀበ ነው። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነ ስርዓት ካሰሙት ንግግር ድርጅታችን፣ መንግስታችንና ህዝባችን በጋራ ባደረጉት ርብርብ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ከፍተኛ ለውጥ ተመዝግቧል። ካለፉት የተወሰኑ ጥቂት ዓመታት የጀመርነው የሰላም የልማትና ዲሞክራሲ ጉዞ የመደናቀፍ ሁኔታ ተፈጥሮ ይገኛል። ስለሆነም በሀገራችንና ክልላችን እየታዩ ያሉ ችግሮች በጥልቀት በመፈተሽ መፍትሄ ካልተበጀላቸው ስርዓታችን ወደ ከፋ ችግር እንደሚገባ በመረዳት የጥልቀት መታደስ እንቅስቃሴ ከጀመርን ከአንድ ዓመት በላይ ሆኗል። ዛሬ በተጀመረው ህዝባዊ ኮንፈረንስ በድርጅታችንና በመንግስታችን የታዩ ድክመቶች በጥልቀት በመፈተሽና በማረም ከህዝባችን በምናገኘው ጠቃሚ ሀሳቦች ይዘን ውስጣችንን በቀጣይነት ለመፈተሽ ጉልበት የሚሰጠን ነው ብለዋል። ዶክተር ደብረጽዮን ሲቀጥሉ የውስጥና የውጭ ኃይሎች ተባብረው በተከልነው የፌዴራል ስርዓት የትግራይ የበላይነትና ተጠቃሚነት አለ፣ ከሚገባ በላይ ስልጣንና ኢኮኖሚያዊ ጥቅሞች ያገኛሉ እያሉ ከሌሎች የሀገራችን ህዝቦች ለማጣላትና ስርዓታችን ለማፍረስ የተለያዩ ውድድር እየፈጠሩ ቆይተዋል። ትናንትና በተዘጋው የኢህአዴግ መድረክ ስርዓታችን ሁሉም በእኩል የሚያስተናግድ ፍትሐዊ ስርዓት መሆኑና የትግራይ የበላይነት የሚባል ተረት ተረትና መሰረት የሌለው መሆኑን ሁሉም የኢህአዴግ ድርጅቶችና አጋር ድርጅቶች በተገኙበት ዳግም ተደምድመዋል ሲሉ ተናግረዋል። ዶክተር ደብረጽዮን ከዚህ የኮንፈረንስ መክፈቻ ጎን ለጎን በሰጡት ጋዜጣ መግለጫ ስለ ትናንትናው የኢህአዴግ ሊቀመንበርነት ውድድር ተጠይቀው ሲመልሱ እኔ ወደ ትግራይ የመጣሁት ከሁለት ወር በፊት ነው። ስለዚህ ለሊቀመንበርነት ውድድር አልቀርብም ብዬ ተከራክሬ ነበር። መወዳደር እንዳለብኝ ተነገረኝ። ለትግራይ ህዝብ ክብር ስጡት፣ ከስ ጋር ነው መስራት ያለብኝ ብለው እንዳይመረጡ እንደቀሰቀሱ ሲናገሩ ስለ አቶ ደመቀ መኮንን እንዲህ ብለዋል። አቶ ደመቀ ለውድድር እንዳልቀረቡ ትክክል ሲሆን በመጨረሻ ሰዓት ከውድድሩ ራሳቸው አገለሉ የሚል ግን ውሸት መሆኑን ገልጠዋል። ህዝባው ኮንፈረንሱ ለአራት ቀናት እንደሚቆይ ተገልጠዋል። አለም ፍስሐ ከመቀለ።
በነፋስ ስልክ ቀደም ሲል በዜናው እንደገለጥ ነው ፖሊስ መምሪያ በቁጥጥር ስር የሚገኙት የእነ እስክንድር ነጋ አያያዝ ከመሻሻል ይልቅ እየተበላሸ እንደሄደ የጎበኛቸው ሰዎች ተናገሩ። በጉዳያቸው ላይ የሚወስነው የአስቸኳይ ጊዜ አዋጅ የእዝ ማዕከል ወይንም ኮማንድ ፖስቱ እንደሆነም ታውቋል። ኮማንድ ፖስቱ እስከዛሬ በታሰሩ ሰዎች ላይ የመሰረተው ግልጽ ክስ መኖሩ አይታወቅም።
ከእሁድ መጋቢት 16 ቀን 2010 ዓ.ም ጀምሮ በፖሊስ ቁጥጥር ስር ውለው በነፋስ ስልክ ላፍቶ ፖሊስ መምሪያ የሚገኙት እነ እስክንድር ነጋ አያያዝ ትናንትና ከትናንት በስቲያ ከነበረው በአሁኑ ወቅት በማያመች ሁኔታ እንደሚገኙ የጎበኟቸው ዘመዶቻቸውና ወዳጆቻቸው ለቪኦኤ ገለጹ። ቀደም ብለው በነበሩበት ቀናት ሰፋ ባለና ንጽህናው በአንጻራዊ ሁኔታ መልካም በሆነ ክፍል ውስጥ እንደነበሩ የሚናገሩት እነዚህ እስረኞች በአሁኑ ወቅት እጅግ በተጣበበና ለመጸዳጃ ቅርብ በሆነ ክፍል ውስጥ መያዛቸውን ይናገራሉ። ቀደም ሲል ባቀረብናቸው ዘገባዎች በዚህ ፖሊስ መምሪያ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለዋል የሚባሉ አያሌ ዜጎች ቢኖሩም በስም የሚታወቁትና ከአዲስ አበባ ከጋዜጠኛ ተመስገን ደሳለኝናት መኖሪያ ቤት ተገኝተው የተያዙት ተመስገን ደሳለኝ፣ እስክንድር ነጋ፣ ፈቃዱ ማተመ ወርቅ፣ አንዱዓለም አራጌ፣ መሐሌት ፋንታሁን፣ በፈቃዱ ኃይሉ፣ ዘላለም ወርቅ አገኘሁ፣ ወይንሸት ሞላ፣ ይርነቃቸው አዲስ፣ ስንታየው ቸኮል፣ ተፈራ ተስፋዬ፣ አዲሱ ጌታውን ናቸው። የእነዚህን ተጠርጣሪዎች ጉዳይ በተመለከተ የጥቂቶቹ ጠበቃ የሆኑትን አቶ አማሀ መኮንንን አናግሬያቸው ነበረ። ከጣቢያው አዛዥ ያገኙትን መረጃ አካፍለውኛል።
እንግዲህ አሁን በክፍሉ ፖሊስ በንፋስ ስልክ ፖሊስ መምሪያ ኮማንደር በኩልም ተገለጸልኝ፣ እኔም የተረዳሁት እነሱ እያሉ ያሉት ከዚህ በኋላ የሚመለከተው የኮማንድ ፖስት አካል የሚወስንበት ነው። በፖሊስ በኩል በእነዚህ በሁለት ምክንያቶች ብቻ፣ አንደኛ በኮማንድ ፖስቱ ያልተፈቀደ ስብሰባ አካሂደዋል፣ በዚህ መሀል ደግሞ በሕግ የተከለከለ ሰንደቅ ዓላማ ተጠቅመዋል የሚል ነገር ጨርሰናል። ይህንን በማስረጃ አጣርተን ጨርሰናል። እንግዲህ እዚህ ላይ ተመስርቶ ምን አይነት ውሳኔ ይወሰናል፣ እነዚህ ታሳሪዎች የፈጸሙት ተግባር ከዚህ በኋላ በእስር እንዲቆዩ አያስብልም ተብሎ መልቀቅ፣ ወይም ደግሞ ተጣሰ ሕግ አለ ከተባለም መደበኛ ክስ የመመስረት ወይም ከዚህ በተለየ ሁኔታ ደግሞ ላልተወሰነ ጊዜ ታስረው ይቆዩ የሚለውን የትኛውንም ውሳኔ መወሰን ከዚህ በኋላ የኮማንድ ፖስቱ ስልጣን ነው። በእኛ በኩል ይዘን ማቆየት ብቻ ነው የሚል ነገር ነው የተነገረኝ።
አሁን በስራ ላይ ካለው የአስቸኳይ ጊዜ አዋጅ ድንጋጌና አዋጁን ለማስፈጸም ከወጣው መመሪያ አኳያ እነዚህ ተጠርጣሪዎች የጣሱት ድንጋጌ ወይንም ደንብስ ይኖር ይሆን የሚል ጥያቄም ወርውሬላቸው ነበረ።
የአስቸኳይ ጊዜ አዋጁም መመሪያውም የሚከለክለው ፈቃድ እንዲጠየቅም የሚያዘው በአደባባይ የሚደረጉ ስብሰባዎችን፣ ሰልፎችን ነው። ይሄ አሁን እሁድ ዕለት የተደረገው የአደባባይ ሰልፍ ነው አይደለም፣ እንግዲህ ምናልባት ሶስተኛ አካል ወይም ዳኛ የሚለየው ነው የሚሆነው። በእኔም በግሌ ግን በማናቸውም መመዘኛ የአደባባይ ሰልፍ ወይም ስብሰባ ሊባል የሚችል አይደለም። በመሰረቱ በእለቱ የተገኙት በቦታው ላይ የተገኙት ሰዎች ማንነትንም ስናይ በአንድ ጉዳይ ላይ ስብሰባ ሊያደርጉም የሚችሉ አይደሉም። ያገናኛቸው ታስረው በመንግስት ውሳኔ የተፈቱ መሆኑ ነው እንጂ ከመጡበት ፖለቲካ ፓርቲም ይሁን ከስራቸውም ወደ ስርም ሲገቡ ከነበራቸው ተሳትፎ አንጻር በጣም ዝብርቅርቅ ያለና የተለያየ የነበረ ነው እና ለአንድ ዓላማ የሚሰበሰባሉ ተብሎ የሚገመት ነው ብዬ በግሌ አላምንም። ይህንን ኮማንድ ፖስቱም ለማየት የሚቸግረው ነው ብዬ አላስብም። ከዚህ አንጻር በቅርቡ አዎንታዊ ውሳኔ ይሰጣል ብዬ ጠብቃለሁ።
በተመሳሳይ ዜና በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህርና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያው የፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሠረተባቸው ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። በተጨማሪም በባህር ዳር ከተማ ለአማራ ህዝብ መብት እንታገላለን በማለት ድርጅት ለመመስረት ተሰባስበው የነበሩት በቁጥር 19 የሚደርሱ ሰዎች በከተማዋ ፖሊስ ቁጥጥር ስር ውለዋል። ከነዚህም መካከል ዶክተር ደሳለኝ ጫኔ በባህር ዳር ዩኒቨርሲቲ መምህርና የጣና ደህንነትና የአካባቢ ጥበቃ ማህበር ፕሬዚዳንት፣ አቶ ጋሻው መርሻ የሰማያዊ ፓርቲ የቀድሞ አመራር አባል፣ አቶ ኢየሱፍ አባተ የቀድሞ ወሎ ዩኒቨርሲቲ መምህርና አሁን ጠበቃ፣ አቶ ተመስገን ሞላ ወሎ ዩኒቨርሲቲ መምህርና ሌሎችም ይገኙበታል። የአሜሪካ ድምፅ ካነጋገራቸው ሰዎች መረዳት እንደተቻለው ስብስቡ ቀደም ሲል ለተጠቀሰው ዓላማ የፖለቲካ ድርጅት ለመመስረት ፊርማ እንዲያሰባስብ ከምርጫ ቦርድ ይሁንታ ማግኘቱን ቪኦኤ መዘገቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራማችንን ነው። አሁን አለፍ ተቀደም እያለ ወይም አለፍ አለፍ እያለ ከህዝብ የተሰበሰቡ አስተያየቶችን ነው የምናቀርብላችሁ። ሄኖክ ሰማእግዜር ወደ ተለያዩ የአገሪቱ ከተሞች በመደወል ኢህአዴግ ዶክተር አብይ አህመድን ሊቀመንበሩ አድርጎ መምረጡ በሕይወታቸው ወይንም በአገሪቱ ፖለቲካ ምን አይነት አንድምታ ይፈጥር ይሆን ሲል ጠይቋቸዋል አስተያየት ሰጪዎችን። አስተያየቶቹ በሳይንሳዊ መንገድ የተሰበሰቡ አይደሉም፣ የህዝብን አጠቃላይ ስሜትም አይወክሉም ይለናል ሄኖክ። ወደ ዘገባው።
ምስራቅ ሮ መግባር አለን አዳቅማ ከተማን ያለት በጣም ደስ የሚል ምርጫ ነው። አጣሁ ነው ብዬ ልለፈው።
ምንድን ነው አሁን የኢህአዴግ ሊቀመንበር ሆነው ነው የተመረጡት? እንደው ምንድን ነው የእርሶ ተስፋ ስጋቶስ ምንድን ነው?
ቢያንስ ብሔረተኝነት ይቀራል ብዬ አስባለሁ። ጥሩ ነው፣ በቃ ፍትሐዊ ነው፣ ይሄ ጥሩ ነው፣ በቃ ለሁላችንም ጥሩ ነው ብዬ አስባለሁ። እንዴት ብዬ ልግለጽ? በቃ አሁን እዚህ ጋር በዛም በዚህም ያለ ግጭት ይቆማል ለማለት ፈልጌ ነው። ገብተሃል? ይሄ ግጭት ያመጣው በዚህ ችግር ይመስለኛል። ሌላ ፖለቲካ ስንገባ አይደለም። ገብተሃል? ግን ግጭቶች ይቆማሉ የሚለው ስለማስብ ነው።
ኢህአዴግ አዲሱ ሊቀመንበሩን መርጧል ዶክተር አብይ አህመድን። እንደ ዜጋ እርስዎ ያለዎት አስተያየት ምን እንደሆነ ለመጠየቅ ነው፣ ፈቃደኛ ከሆኑ አየር ላይ የሚውል ነው።
ይቅርታ ግን አሁን ልክ ኖት። መግሪብ አዛን ብሎብኝ መስጂድ በር ላይ ነው ያለሁት። ሰላት ያመልጠኝ ነው። በአጠቃላይ ያው እንግዲህ እኛ ተቀብለናል። በጣም ደስ የሚል ነገር ነው። እስካሁን ድረስ እያየን ያለ ነው። አገሪቱም ሰላም ነው ያለችው። በጣም ደስ የሚል እንትን አካሄድ ነው እስካሁን ድረስ እያለን ያለ ነው። እንግዲህ ቀጣዩንም አላህን በመለመን ወደ አላህን ጥሪያችን እያስተላለፍን ያለ ነው።
እሺ፣ ስሞትንና የሚኖሩበትን ከተማ ይግለጹልኝ።
እኔ አዲስ አበባ ከተማ ነው የምኖረው፣ በሂጃ ሀሰን መሐመድ።
እሺ፣ ስሜ አለሙ አስፋው እባላለሁ። የደሴ ከተማ ነዋሪ ነኝ። በመሰረቱ ይህን ምርጫ እንደ አንድ ዜጋ ስጠብቀው የነበረው ነው እና ውጤቱም ደግሞ ብዙ ጊዜ እንደመውሰዱ የምክክል ጊዜው እንደመራዘሙ ጥራት ያለው ስምምነት የተደረሰበት በደንብ የታሰበበት እንደሚሆን እጠብቅ ነበረ። በትክክልም እንደጠበቅኩት ነው የሆነው። በበኩሌ እንደ አንድ ዜጋ በጣም 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 እጅግ በጣም ደስተኛ ነኝ እና የተሻለ ሁኔታ ያሉትን ችግሮች በሙሉ የሚፈታ ሰላም፣ መስማማትና የተረጋጋ የዜጎች ህይወት የሚኖር እንደሆን ተስፋ አደርጋለሁ። የነጌታ
እኔ ገና አሁን እየነገርኩኝ ነው። አብይ ማን ነው?
ዶክተር አብይ አህመድ ከዚህ ቀደም የሳይንስና ቴክኖሎጂ ሚኒስትር ሆነው አገልግለዋል። በጥቂት ሳምንታት በፊት ደግሞ የኦህዴድ ሊቀመንበር ሆነው ተመርጠው ነበር። አሁን ጠቅላላ ኢህአዴግ ስብሰባ ሲያካሄድ ካለፈው ማክሰኞ ጀምሮ ቆየና ዶክተር አብይ አህመድ ቀጣዩ ሊቀመንበር የኢህአዴግ ሊቀመንበር እንደሚሆኑ እንግዲህ ገልጸዋል።
እንግዲህ ለህዝቡ ጥሩ የሚያስብ ከሆነ መልካም ሰው ከሆነ እኛም በሲን አድርገን ይህ እስካሁን ድረስ ስለማልከታተል ኢንተርኔት ስለማልከፍ ለእንደዚህ ብዙም እንትን ፖለቲካ ይሄን ያህል ብዙም ቦታ አልሰጠውም። ኤንዌይ ግን መልካም ሰው ከሆነና ሀገሪቷን በስነ ስርዓት መስተዳድር ከሆነ እኩልነት አይኖ ካለ ሀሳብ ካለው አይ
እኔማ ቀበሌ ሱዲ የምትባል ቀበሌ ነኝ። አንፍሎ ወረዳ ውስጥ ነው፣ ደምቢዶሎ አካባቢ። እኔ ሂክሳ ሰንበቶ ነው የሚባለው። ዶክተር አብይ በመመረጣቸው በጣም ደስ ብሎናል።
ለሀገሪቱ ወይም ለእርሶ ህይወት ምን ፋይዳ አለው ይላሉ ምርጫው?
አዎ፣ ለዲሞክራሲ ማበብም ለልማት ስራም ለሁሉም ደህና ይሆናል ብዬ ነው፣ ለሰላምም ደህና ይሆናል ብዬ ነው የማስበው። እኔ
ገብረ ህይወት ገብረ ሚካኤል እባላለሁ። ሶማሌ ክልል ኢትዮጵያ ሶማሌ ሆኖ ጎዴ ከተማ። በእኔ ጥሩ ነው ብዬ ነው የማስበው። አንደኛው ህዝቡ አንድና አንድ ነው የሚፈልገው። በዚህ ዘመን ከከሌ ክልል ከከሌ ወረዳ ከከሌ ብሔር የሚል ሳይሆን ጥሩ አመለካከትና ጥሩ ለሀገሪቱ አሳቢ የሚሆን ነው የሚፈልገው እንጂ አሁን በትግራይ፣ በሶማል፣ በአፋር፣ በአማራ የሚል አመለካከት በዚህ ዘመን እየቀረ ነው። ዋናው ህዝቡ አብዛኛው የሚፈልገው ጥሩ የሆነ ሰው በሁሉም እኩል የሚያይ ፍትሃዊ የሆነ ስለሆነ እኔ ጥሩ ነው ብዬ ገምታለሁ።
ሌላ ፖለቲካ ስንገባ አይደለም ግን ግጭቶች ይቆማሉ የሚለው ስለማስብ ነው።
እሺ፣ የሶስት ልጆች እናት እንደሆኑ ገልጸውልኛል። ልጆችዎት ወደፊት የሚኖሩባት ኢትዮጵያ ምን አይነት ኢትዮጵያ እንድትሆን ይፈልጋሉ? ወይም የሚያድጉባት ኢትዮጵያ?
ልጆች የሚኖሩባት ኢትዮጵያ በጣም ሰላማዊ፣ ዲሞክራሲያዊ የሆነ ኢትዮጵያ እንድትኖር እፈልጋለሁ። በቃ
እሺ፣ በጣም አመሰግናለሁ። እንግዲህ
የፖለቲካ ትኩረቱ የለኝም፣ ከአነጋገር ትረዳኛለህ።
ችግር የለውም። እኛ የሁሉንም ድምፅ ማሰማት ስላለብን እና ደግሞ በስተመጨረሻ እኮ ፖለቲካኛም ሆነ ፖለቲካ ፓርቲ በህዝብ ነው ውክልና የሚያገኘው። ስለዚህ ከህዝቡ መስማት በጣም ወሳኝ ነው።
ልክ ነው። እኔ ልምዱ የለኝም ገብተዋል፣ ግን እኔ ያለውን ከዚህ አቅጣጫ ያለውን ነገሮችን ችግሮችን ስለማል በቃ ጥሩ ነው በቃ የሚለውን ነው በቃ እንደዚህ አይነት ደረጃ ስደርስ በቃ ጥሩ ነው የሚለውን ይዤ ነው በቃ።
አመሰግናለሁ።
እሺ፣ አመሰግናለሁ።
አሁን ቀደም ብለን ወደ አስተዋወቅ ነው ትንታኔ ነው የምንሻገረው። አዲሱ መግቢያውን እንድርድር።
እሺ፣ ሙዚቃ የምትጫወት መስሎኝ ነው መሸጋገሪያ ሙዚቃ። ገዢው ኢህአደግ ሊቀመንበሩን መረጠ፣ ደጋግመን እንደገለጥ ነው። ለመሆኑ የዶክተር አብይ አህመድ መጪው የኢትዮጵያ ጠቅላይ ሚኒስትር የሚሆነው ፓርቲው ሊቀመንበር ሆኖ መመረጥ ይልቁንም በተቃዋሚ ፓርቲዎች አይን ምን አንደምታ ፈጥሮ ይሆን? ሶስት የተቃዋሚ ፓርቲ መሪዎችን አዋይቷል። ማ አሉላ ከበደ።
አመሰግናለሁ አዲሱ። ራሳቸውን በሚያስተዋውቁበት እንጀምራለን። ሶስቱን ለጊዜው እናስተዋውቅ እንጂ ወይም እናነጋግር እንጂ ሌሎች ተቃዋሚ ድርጅቶችንም ደርሰናል። ከሀገር ውጭ ያሉትንም በተከታታይ ሰሞኑን እናቀርባለን። ለሁሉም የአሁኖቹ ተወያዮች ራሳቸውን በሚያስተዋውቁበት እንነሳ።
አብርሃ ደስታ እባላለሁ፣ የአረና ፓርቲ ሊቀመንበር ነኝ።
ሙላቱ ገመቹ እባላለሁ፣ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ነኝ። በመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ ነኝ።
እሺ፣ አመሰግናለሁ። እኔም የሸዋስ አሰፋ እባላለሁ፣ የሰማያዊ ፓርቲ ሊቀመንበር ነኝ።
እንግዶቼ ሁላችሁንም ለትውውቁ አመሰግናለሁ። የምንወያይበት ርዕስ ኢህአዴግ በትላንትናው ዕለት ሊቀመንበሩን መርጧል። የኦህዲዱን ዶክተር አብይ አህመድን ሊቀመንበሩ አድርጓል። በአሰራሩም መሰረት ዶክተር አብይ አህመድ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ይሆናሉ። የአሁኑ የኢህአዴግ ሊቀመንበር ምርጫ ታዲያ በብዙ ምክንያቶች ከአሁን ቀደም ባልታየ መልኩ ትኩረት ስቦ ሰንብቷል። የምርጫውም ውጤት ያንኑ ያህል የብዙዎችን ቀልብ የሳበ ይመስላል። ዜናው ከፈጠረውና ሊፈጥር ከሚችለው ስሜት እንነሳ። ማን ይሆናል የሚለው ሲያነጋግር ሰንብቶ ነውና በመጨረሻው የዶክተር አብይ በእርግጥ የድርጅቱ ሊቀመንበርና የመጪው የአገሪቱ ጠቅላይ ሚኒስትር የመሆን ውሳኔ ይፋ የተደረገው። ለመሆኑ ዶክተር አብይ ይመረጣሉ ብላችሁ ጠብቃችሁ ነበር?
አዎ፣ እኔ ከብዙ አልጠበቅኩም። የፈለገውን ሊቀመንበር ቢያደርግ ያው ኢህአዴግ ነው ዞሮ ዞሮ። ስለዚህ ብዙ የጠበቅኩት ነገር አልነበረም። ነገር ግን ህወሓት በነበረኝ መረጃ አቶ ደመቀ መኮንን ለመምረጥ ተዘጋጅቶ ነበረ። አቶ ደመቀ ካልሆነ ደግሞ አቶ ሽፈራው ሽጉጤን ለመምረጥ ተዘጋጅቶ እንደነበረና ዶክተር አብይ ይፈልጋል ይመርጣል ብዬ አላሰብኩም ነበር። ቢሆንም ግን የፈለገ ቢመረጥ ለእኔ ትርጉም አይሰጠኝም ነበር። አሁን ከተመረጠ በኋላ በምርጫው ሂደት የነበረውን ነገር ስሰማ ግን ትኩረቴን በጣም የሳበው ነገር ሁሉም እነ ዶክተር ደብረጽዮንም ተወዳድረው ተሸንፈው ዶክተር አብይ አህመድን የተመረጠ ሲባል በህወሓት ስልጣን አልተሰጠውም፣ ያው ነጥቆ ነው የወሰደው ብዬ ነው የማስበው። ስለዚህ ነጥቆ ከወሰደው አንድ ዜና ሆነዋል። ምክንያቱ አመራረጡ የአመራረጥ ሂደቱ ትኩረት እንዲስብ ሆነዋል።
መልካም። አቶ አብርሃ ደስታ ከጠበቁት ውጪ እንደሆነ ነው የገለጹት። ሂደቱ የተለየ ስሜት እንደሰጣቸውም ገልጠዋል። አቶ ሙላቱስ በእርሶ በኩል ይህን ዜና ጠብቀውት ነበር? የሆነውንስ እንደምን አገኙት?
እንግዲህ ባለፉት ጊዜያት ውስጥ ከሚመላለሱትና ከሚሰጡት በሶሻል ሚዲያ ከሚካሄዱት ብዙ ወሬዎች ነበሩ፣ የተለያዩ ስሜቶች ነበሩ። አራቱም ሆነው እንደሚቀርቡ አይነት ነበር በሚዲያ ላይ ሲነገር የነበረው። የአራቱ ድርጅቶች ሊቀመናብርት እጩ ሆነው እንደሚቀርቡ አይነት ነው እና በመጨረሻ ላይ እንግዲህ ሶስት ሆነው በመቅረባቸው ምክንያት አቶ ደመቀ መኮንን ባላቸው ቦታ እንደቆዩና ለሊቀመንበርነት እንዳልተወዳደሩ ነው የተረዳ ነው እና ዶክተር አብይ አህመድ መመረጣቸው በዚህ አጋጣሚ በግሌ እንኳን ደስ አላችሁ ነው የምለው። ለማንኛውም ከኢሃዲግ ውስጥ ማንንም ሰው ተራም ቢመረጥ የድርጅታቸው ነውና ድርጅቶች ደግሞ በየጊዜው መሪዎቻቸውን እንደማንኛውም የሚመርጡት ነው እና ስለዚህ በእኛ በኩል የሚሰጠን ነገር የለም። ኢሃዲግ ውስጥ የሚመረጡት የድርጅቱን ፖሊሲ የሚያስፈጽሙና እስካሁን ድረስ እንግዲህ ለ7 አመት ሲካሄድ የቆየውን ሁኔታ አጠናክሮ እንደገና ለሌላ 27 አመት ለማስቀጠል የሚያደርጉት ጥረት ከሆነ ድረስ ከኛ ከምንፈልጎ ከምንጠይቆ አካሄድ ውጪ ስለሆነ እንብዛም ስሜት አልሰጠንም።
ዝርዝሩን እንመለከታለን። ከስሜታችሁ ባሻገር ያለውን እንዴት ተመለከታችሁት? በተጨባጭ ከሚጠየቁ ለውጦች ጋር እናዛምዳለን። አቶ የሽዋስ እርሶም ባጭሩ እንዲሁ ዜናውን ሲሰሙ የነበረውን ሁኔታ ጠብቀው ነበር ወይ?
አመሰግናለሁ በጣም። እንግዲህ ይሄንን ጉዳይ በተመለከተ ትናንትናም መግለጫ ወጥተናል። እኛ ምርጫ አንለው፣ ምክንያቱም ምርጫ ሌላ አይነት በይዘት ምደባ ነው። ለዚህ ይሄን ቦታ ለማግኘት ዶክተር አብይ በድርጅት ደረጃ እንኳን 25% እድል አላቸው። ከዛ የኦህዴድ ተራማ እሳቸው ያደረጉት ንግግር እንደዚህ ስናስብ ደግሞ እድላቸው ወደ 40-50% ከፍ ያለ ነበር። ከዛ በተጨማሪ በዓለም አቀፍም እዚህም በሀገር ውስጥ ባሉ ወደ እሳቸው የሚያመለክት ነገር ይገለጽ ነበር እና
ተቀባይነት ማለት ሆነው ተመራጭነት እያሉ ነው።
አዎ፣ በዛ እሳቸው እንደሚመደቡ የሚያሳዩ ፍንጮች ነበሩ። ሁለቱ ከዚህ በፊት ከኔ ቀደም ብለው የተናገሩት ጓደኞች እንደተናገሩት ይሄ በራሱ ግብ አይደለም። ከዚህ በፊትም የተለያዩ ሚኒስትሮች ተቀይረዋል። ጠቅላይ ሚኒስትሩ አቶ ኃይለማርያም ተቀይሯል። ይሄ ግን በራሱ ግብ አይደለም፣ ሌላ ግብ አለ። መሰረታዊ ለውጥ ሪፎርም ያስፈልጋል። ለዛ ኦህዴድ እንደ ድርጅት ተራማጅ በመሆኑ ሰው ዶክተር አብይም የተሻለ በንግግሮቻቸው የተሻለ ፍንጭ በማሳየታቸው ታሪካዊና ነገር ግን ፈታኝ የሆነ ወቅት ላይ እሳቸው መሆናቸው ለምንፈልገው ሪፎርም ካሉት አማራጮች የተሻሉ ናቸው ብለን ነው የወሰድነው። እኛ ይህንን እንግዲህ በተግባር ወደፊት የምናየው ይሆናል። አሁን ባለው እንትን ግን እሳቸውም የገቡትን ቃል የህዝቡንም ፍላጎት እንዲያሟሉና ለእውነተኛ ለውጥ እንዲሰሩ ፈጣሪ እርዳቸው ነው የምለው።
መልካም። አቶ የሸዋስ ከጠሩት ከመጨረሻው ቃል እንነሳ። ታሪካዊ ነገር ግን ፈታኝ የሆነ ብለውታል። አገር በአስቸኳይ ጊዜ አዋጅ ውስጥ የዋለችበት ነው። እንደ ድርጅትም የተለያዩ መግለጫዎችን ስታወጡ ቆይታችኋል። የፖለቲካ ውጥረቱ የገነነበት ይልቁንም ሌሎች ህጋዊ አማራጮች ወይንም ከአስቸኳይ ጊዜ አዋጅ በመለስ ያሉ አማራጮች መስራት ያልቻሉበት ሁኔታ ተፈጥሯል በሚል ገዢው ፓርቲ አስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ያወጣበት አካሄድ ወይም ሁኔታ ውስጥ ባለበት ነው የተመረጡትና በእርግጥም ፈታኝነቱን መመልከት አያዳግትም። ከህዝብ ጥያቄዎች አንጻር፣ ዛሬ በአገሪቱ ውስጥ ካለው ከነገሰው ውጥረት አንጻር የተሻሉ ሁኔታዎች እንዲመጡ የኢትዮጵያ ህዝብ ይጠይቃል የምትሉት እንደ የውክልናችሁ ከምታነሷቸው ጥያቄዎች አንጻር ዘርዘር አድርገን እንመልከት። ከመጨረሻው መላሽ ልነሳ። አቶ የሸዋስ ጀመር አድርገውታልና በዚህ ፈታኝ ባሉት ሁኔታ ውስጥ ምን አይነት ተጨባጭ አዋንታዊ ለውጦች ሊመጡ ይችላሉ? የዶክተር አብይ አህመድ መመረጥ በተጨባጭ ምን ለውጥ እንዲመጣ ሊያግዝ ሊረዳ ይችላል ብለው ተስፋ ያደርጋሉ?
እሺ፣ በጣም ጥሩ ጥያቄ ነው። እንግዲህ የዚህ ሁሉ የለውጦች እንደው በሰው ደረጃ የሚያሉ ለውጦች መነሻ የህዝብ ጥያቄ ነው። የህዝብ ጥያቄ ደግሞ የተነሳው በ2007 ዓ.ም 100% አሸንፍ ያለው ካለ በኋላ ነው። ግንባሩ እሳቸውም ጭምር ያሉበት ተደረገ የተባለ የውሸት ምርጫ ማለት ነው። ተቃዋሚዎችን እስር ቤት አስገብቶ ምርጫ ቦርድን፣ ሚዲያውን፣ ተቋማትን፣ ሌሎችንም ተቋማት በቁጥጥሩ ስር አድርጎ ሽባ አድርጎ አሽከር አድርጎ 100% አሸንፍ ያለው ማለቱ ይሄ አገዛዝ የመለወጥ ተስፋ መለወጡ ብቻ አይደለም የመለወጥ ተስፋ እንደሌለው ለዘላለም ሲገዛ እንዲኖር ሀሳብ እንዳለው በማመላከቱ ምክንያት በኦሮሚያ ክልል ውስጥ በአምስት ወር ውስጥ በአማራ ክልል 1 ዓመት ባልሞላ 10 ወር ወይም 11 ወር አካባቢ ውስጥ አልመረጥንም ብሎ ህዝብ ወጣ።
ይሄ ሁሉ ሰው ሞተ፣ ቆሰለ፣ ንብረት ወደመ። ስለዚህ መነሻው የህዝብ ጥያቄ ነው። ለአገዛዝ ከዚህ በኋላ እድል አንሰጥም፣ ለመረጥ ነው የመተዳደር መብቱም ብቃቱም ችሎታውም አለን ብሎ ህዝቡ በመነሳቱ ምክንያት ነው። ስለዚህ ቅድም እንዳልኩት ይሄንን ዶክተር አብይ አህመድ ይገነዘባሉ የሚል ከሌሎቹ በተሻለ ይገነዘባሉ የሚል ግምት አለ። ኦህዴድም እንደ ድርጅት ከህዝብ ጎን የመቆም አዝማሚያ እና ተራማጅነት አሳይቷል። ስለዚህ አሁን የሚጠበቅባቸው አንደኛ የተናገሩት ሀገርን የማስቀጠል ኢትዮጵያን የማስቀጠል ፍላጎት እንዳላቸው ስቲል በንግግሮቻቸው አሳይተዋል። ተግባሩን ወደፊት እናየዋለን ብለናል። ሌላው ግን ምንድን ነው የሚያስፈልገው? የመጀመሪያው የፖለቲካና የህሊና እስረኞችን በሙሉ መፍታት። አሁን ትንሽ ነው የተፈታው፣ የሚታወቁ ሰዎች ናቸው የተፈቱት። በጣም ብዙ ያልተፈቱ አሉ፣ እነሱን እንዲፈቱ ያደርጋሉ። ቀጥሎ ከሚመለከታቸው ሁሉ የሀገር ውስጥ የውጭ የታጠቀ በሰላማዊ የሚታገል ምናምን ሳይል ሁሉንም ለውይይት ይጋብዛሉ፣ ወይም በሚደረግ የውይይት ግብዣ ላይ ይገኛሉ። ይህንን እኛም ልናዘጋጅ እንችላለን፣ እሱንም እየተዘጋጀንበት ነው። ከዛ በኋላ የሚያስፈልጉ ሪፎርሞችን በምርጫ ቦርድ፣ በፍርድ ቤቶች፣ በፖሊስ፣ በደህንነት፣ በሚዲያ፣ በዚህ ሁሉ የሚያስፈልጉ ለውጥ ማድረግ ምንም ጊዜ የማይሰጠው። ከዚህ በፊት አውሮፓና አሜሪካ ነበር ምሳሌ የምናደርገው። አሁን በቅርብ ኬንያ፣ ጋና፣ ደቡብ አፍሪካ፣ ሌሎችም ለነጻነታቸው ያገዝናቸው ሀገሮች በዲሞክራሲ መሪ እና አስተማሪዎቻችን ሆነዋል። እነሱ ደረጃ ላይ የምንደርስበትን ሪፎርም የሚያደርጉ ይመስለኛል። እኒህ ሰው እንደተባለው ግን በተግባር ልንፈትናቸው ታሪካዊ ወቅት ላይ ነው ያሉት እሳቸው ያሉት ለዛ ነው።
መልካም። ወደ አቶ ሙላቱ ልምጣ። እርሶስ አቶ ሙላቱ በተጨባጭ ምን አይነት ለውጦች ሊመጡ ይችላሉ ብለው ተስፋ ያደርጋሉ? የትኞቹስ መንገዶች ከወዲሁ ትኩረት ሊሰጣቸው ይገባል? አድማጮች፣ ሰዓቱ አለቀ። አቶ ሙላቱ ይመለሳሉ፣ ውይይቶቹም ተሳታፊዎችም ይመለሳሉ። ከሌሎች ተጨማሪ የፖለቲካ ድርጅቶች ጋር የተካሄዱ ውይይቶችንም በተከታታይ እናቀርባለን። አድማጮች፣ አሁን ኢትዮጵያውያን ታግዘኝ።
በአሜሪካ አዘጋጅና አቅራቢ አሉላ ከበደ።
አዲሱ ዛሬ ቦታ ተለዋውጠናል ልበል። እንደምታስታውሰው ይህ ዝግጅት ለራዲዮ መጽሔት ነበር የታሰበው።
ትክክል። አንዳንድ አስተዋጽኦ ያደረጉ ሰዎች ሲያልፉ እንደምናደርገው የዛሬውን እንግዳ ሟቹን የሊቀ ሊቃውንት ዶክተር አባ ነሲቡን ታሪክም ከዚያ አኳያ ነበር ያዘጋጀ ነው ለእሁድ።
ልክ ነው አዲሱ። ባለፈው እሁድ እንደ ቀደሙት ቅዳሜና እሁዶች በኢትዮጵያ ወቅታዊ ሁናቴ ምክንያት ለምንጠብቃቸው አንዳንድ ድንገት ለሚደርሱ ሰበር በሚባለው ቋንቋ ለሚጠሩ ዘገባዎችና ዜናዎች ቦታ መስጠት ስለጀመር ይህም የተቀነሰው በዚያ ሳቢያ ነው።
መልካም። እንግዲህ ፕሮግራሙን ማስተዋወቅ እንደርድር ልክ ለራዲዮ መጽሔት እንዳደረግ ነው።
መልካም። አዲሱ፣ ይሄ ቀጣዩ የምናከብራቸው ሰው ከህይወት በኋላ የምናስታውሳቸው የሊቀ ሊቃውንት ዶክተር አባ ተክለ ሚካኤል ታሪክን የሚመለከት ነው። በሺካጎ ከተማ ነው የሚኖሩት። ለዚህ መነሻ የሆኑን የሕክምና ሰው ናቸው። ዶክተር ክንፈ ገበየው፣ በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉላ፣ እግዚአብሔር ይስጥልኝ።
ሊቀ ሊቃውንት አባ ተክለ ሚካኤል ነሲቡ ታፈሰ በቅርቡ ከዚህ ዓለም በሞት ተለይተዋል። እስኪ ከትውውቃችሁ እንነሳ። እንዴት ነበር? ረዥም ዓመታት ወደ ኋላ መለስ ብለው ያን ዘመን ያን ጊዜ በማስታወስ እንጀምር።
በጣም አመሰግናለሁ አሉላ። አባታችን የማያውቃቸው ሰው የለም። ቺካጎ በሚልበት ጊዜ አባ ተክለ ሚካኤል ነሲቡ ታፈሰን ማለታችን እንደሆነ እንረዳዋለን። ከአባታችን ጋር የነበረን እውቅና ለ42 ዓመት የረዘመ ነው። እኔ የምሰራበት የሕክምና ድርጅት አለ። ኢትዮጵያውያኖች ቤተሰቦች ናቸው። ልጃቸውን ሊያሳዩኝ አምጥተው ስለ ኢትዮጵያውያኖች ቺካጎ ስላሉ በምንወያይበት ጊዜ ስለሳቸው እዛ ቺካጎ ውስጥ መኖር አበሰሩ። ከዚያም ደግሞ በሀዘን ላይ ንገራ የነበረ መርዶ ከኢትዮጵያ ስንሰማ ሊሰበስቡን ቻሉ። ያረፉበት ቦታ ተሰባሰብን። ወደ 20-25 እንሆናለን። በጣም በጣም ትሁት የሆኑና ሰውንን ለማስተናገድ የሚወዱ ናቸው። ያንን ዕለት እንኳን ዳቦ አዘጋጅተው በበርበሬ ቀብተው እንዴት ያለ ምግብ ባበሉንና ከዛ ስብሰባውን በጸሎት ከፈቱ። ከዚያ ስለ መቋቋም ተነጋገርንና ሃይማኖታችንን የኦርቶዶክስ ተዋህዶ ሃይማኖትን አጥብቀን የምንመሰረትበት ይሄ መጀመሪያ ሊሆን ይችላል ብለው ነገሩን። ከዚያን ኖርዝ ዌስተርን ዩኒቨርሲቲ ልንሰበሰብ የምንችልበት ቦታዎች ሊያስገኙልን ቻሉ። ፕሮፌሰር ታደሰ ታምራትም ነበሩ። ዶክተር አብርሃም ደሞዝም ነበረ እዛ። እነሱም በእነሱም ጥረት ቦታ ልናገኝ ቻልን። እሁዱ ያን አይነት አጀማመር ነበረ። እሳቸው እየሰበሰቡን አገልግሎቱ እንዲሰፋ ሲያደርጉ ቆዩ። ሮዜል የሚባል ከቺካጎ ወጣ ያለ ቦታ የግብፃውያን ቤተ ክርስቲያን ነበሩ። እነሱን ተገናኙና እዛም አገልግሎት ለመስጠት የሚቻልበት ሁኔታ አዘጋጁ። በኦርቶዶክስ ተዋህዶ ቤተ ክርስቲያን አቋም የመጀመሪያው የክርስትና የተነሳበት የመጀመሪያው ሙሽሮች ጋብቻቸውን የፈጸሙበት ያን ጊዜ ነበረ።
ዶክተር ክንፈ፣ ለመሆኑ አባ ተክለ ሚካኤል ነሲቡ ታፈሰ ምን አይነት ሰው ነበሩ? በየትኛው ጠባያቸው በተለይ ታስታውሷቸው አላችሁ?
በሶስት ከፋፍላቸዋል። መሰረትን በጣም የያዙና ያጠበቁ በሃይማኖት መንገድ ሌላውም እንዲከተለው የሚፈልጉ ሰው ናቸው። ሁለተኛ በጣም አዋቂ ናቸው። በሃይማኖት ውስጥ ብቻ የተወሰነ አይደለም። የጂኦግራፊ እውቅናቸው ይሄ ነው የሚባል አይደለም። መካከለኛው ምስራቅ ውስጥ አገሮቹን የማወቅ ችሎታቸው በቀላሉ የሚለካ አይደለም። ሶስተኛው ደግሞ በጣም አዝናኝና ተጫዋች ሰው ናቸው። እንደ ሊቀ ሊቃውንትነታቸው ወይም አባ እንደ መባላቸው የሚፈሩ አይደሉም። የምንቀርባቸው የምናጫውታቸው ናቸው እና ማህበራችን እየዳበረ እየጨመረ ሄደ። ኖርዝ ዌስተርን ዩኒቨርሲቲ ባገኘነው ቤተ ክርስቲያን ለ22 ዓመት ከተገለገልን በኋላ ሰርቢያን ኦርቶዶክስ ተዋህዶ ቤተ ክርስቲያን ለመሸጥ እያስማሙ ነበር እና ልክ የሀገራችንን ቤተ ክርስቲያኖች በዛ እቅድ የተሰራ ያንን ገዝተን ይኸው 20 ዓመት ሆነን እንግዲህ 42 ዓመት አብረን ነበርን። በዚያን ጊዜ ውስጥ ያተረፉት ልጆቻቸው የሃይማኖት ጥናት ያላቸውና እንዴት ያሉ እሳቸውንም አክባሪና አፍቃሪ እንደነበሩ ይኸው የአይን ምስክር ነኝ። እኔን
መልካም
አሁን ህመማቸው ጠንቶ ለአንድ አመት ያህል አልጋ ላይ ከዋሉ በኋላ በጣም የሚያስደስተው በተለይ በሃይማኖት የታነጹ ልጆቻቸው 24 ሰዓት ሙሉ ከእሳቸው ሳይለዩ ቤትም ሆነ ሪሃብ ዩኒትም ሆነ ሆስፒታልም በሚገቡበት ጊዜ አንድ ጊዜም ሰው ተለይቷቸው አያውቅ ነበረ። ያን አይነት ፍቅር እሳቸው ለሰው ስለሰጡ ያንንም ፍቅር ከሰዎች ሊያገኙ ይችለዋል።
እስኪ ቅድም ስለ ትምህርታቸውም በገለጹበት በዚያ በልጅነት ጊዜ የጀመረው ትምህርት በኋላ እድሜያቸውም ቀደም ብለን የገለጽናቸውን ከፍተኛ የትምህርት ደረጃዎች ለመቀዳጀት አብቅተዋቸዋል። እስኪ ግለጿቸው ስለ እውቀት ያላቸውን ፍላጎት፣ ጉጉት ኋለኛው እድሜያቸው ድረስ የዘለቀ ይመስላልና።
ልክ እንደ ማንኛውም ሰው ቆባቸው አለ። ቆባቸውን አድርገው በአውቶቡስም ሆነ በባቡር ወደ ኖርዝ ዌስተርን ነው የሚሄዱት። የቺካጎ አየር ንብረት በተለይ በዛ በመጡበት ጊዜ አዲስ የሚሆንባቸው ሆኖ ሳለ ያ ተስፋ ሳያስቆርጣቸው በምንም ወደ ኋላ ሳይሉ እንዲያውም በረዶ ላይ እየወደቁ እሳቸውም ሲነግሩን ነበር። ይሄን ያ ትምህርታቸውን 2 የማስተርስ ዲግሪ ለማግኘት የቻሉት በዚያ ሁኔታ ራሳቸውን አጋፍጠው ነው ያን ለዚህ ለመድረስ የቻሉት። ለእኔ የሚደንቀኝ የሃይማኖት መሪነታቸውን በምንም አይነት ዘዴ ችላ ያላሉና እንዳውም እያጠናከሩ ይሄዱ ናቸው። ደግሞ የኮምፒውተር እንትናቸውም መልካም ነው። በዩኒቨርሲቲ ኦፍ ቺካጎ ጋር የተያያዘ ሃይማኖት ድርጅት ለፒኤችዲያቸው ሲሰሩ ትምህርታቸውንም የማጠናቀቁ እንዳለ ሆኖ በእውነቱ እጅግ የሚታወሱ የሚወሱና የሚደነቁ ሰው ናቸው ብዬ አምናለሁ። ይህን ያህል ሁሉ እውቀት ኖሯቸው ዶክትሬት ያገኙበትንም አንድ ጊዜም እንዲነሳ የፈቀዱበት ጊዜ አልነበረም። እኛ ሊቀ ሊቃውንት እያልን በሚለው የለም የለም ለስፋት በሉኝ አባ ተክለ ሚካኤል ብቻ ነው መንባል መፈልገው እያሉ መንፈሳቸው ያንን ያህል ጥንካሬ ያለውና ስጋዊ የሆኑትን አስተሳሰቦች በለሳቸው አድርገው የሚያዩ እንደነበረ ነው ማስታወሳቸው።
መልካም። ከዚያ ቀደምም ወደ ኢየሩሳሌም ሄደው ቅዱስ ጊዮርጊስ መንፈሳዊ ኮሌጅና በኬልሃም ኮሌጅ እንግሊዝ ሀገርም መንፈሳዊ ትምህርት መከታተላቸውን፣ ኋላም በአዲስ አበባ የቅዱስ ጳውሎስ ወጴጥሮስ መንፈሳዊ ኮሌጅ መሪና አስተዳዳሪ፣ በኋላም የቤተ ክህነቶች ዋና ጸሐፊ በመሆን ማገልገላቸውን የህይወት ታሪካቸው ይተርካል። ዶክተር ክንፈ ገበየው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ አሉላ። እግዜር ይስጥልኝ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ22ና በ25 ሜትር ባንዶች ለምሽቱ ያዘጋጀውን ፕሮግራም እዚህ ላይ ያበቃ።
ነገ ከምሽቱ 3 ሰዓት ማታ እንገናኛለን። ቀጥሎ የትግርኛው ፕሮግራም ይቀርባል።
በእኛ በኩል ሰላም፣
ደህና ደሩ።